ብቻ በቃ።
የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም ያብሮነት ጎዳና፣
ጋቢና ቪኦኤ፣ የአዲሱ ትውልድ ድምጽ።
በቀጥታ ከዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ተጀምሯል። እንዴት አመሻችሁ አድማጮቻችን? የዛሬ ረቡዕ ጥቅምት 19 2012 የምሽት መሰናዶአችን ተጀምሯል። የሲዳማን ሕዝበ ውሳኔ ለማካሄድ የሚያስችሉ የተለያዩ ዝግጅቶች እየተደረጉ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል።
ለነሱ ደግሞ መጠብቀውን ያህል ያን ያህል የሚከራከሩና ለቅስቀሳ ሐሳብና ቀርባለን የሚሉ አካላት ከሌሉ ደግሞ ለመራጮች መረጃ መስጠት እንዲያገለግል ብለን እሱን ውይይት እያደረግን ነው ከሚዲያዎች ጋር በክልሉም ደረጃ እንደገና ደግሞ በፌዴራልም ደረጃ ማለት ነው።
የቦርዱ የኮሙኒኬሽን ዳይሬክተር ሶሊያና ሽመልስ ናቸው። ማብራሪያው ቆየት ብሎ በሰፊው ይደመጣል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብቶች ጉባኤ ሰሞኑን በኢትዮጵያ የተለያዩ ክፍሎች ተፈጽመዋል የተባሉ የሰብአዊ መብት ጥሰቶች መንግስት ህጋዊ እርምጃ እንዲወስድ ጠይቀዋል።
ሴት ተማሪዎችን ወደዚህ ስፍራ ለማምጣት በጣም አስቸጋሪ ማስታወቂያዎች ይለጠፋሉ። ብዙ ጊዜ ሴት ተማሪዎች ደስተኛ አይሆንም እና ያየሁት ነገር ምንድነው? ችግር የደረሰነ ውጤት የተበላሸነ ያልተፈለገ እርግዝና የተከሰተነ አቻ ግፊቶች አይ ነው የሆነ ሱስ ውስጥ ተገብቶ ብቻ መመለስ ወደማችበት ማጥስ ሲገባ ግዴታ ሴቶች ጉዳይ ቢሮ ወዴት ነው ያለው? ልጃገረዶችን የሚያስተባብሩ ሰዎችን ለማን ናቸው ብሎ የመከራ
ዕለት
የመፈለግ ነገር ይታያል።
ቀደም ብላችሁ የሰማችኋቸው ዶክተር መሰረት አላሮ የተባሉ በዩኒቨርሲቲ ውስጥ የወጣት የልጃገረዶች ክበብ መስርተው የጾታ ትምህርት የሚያስተምሩ እንግዳችን ናቸው። በምሽቱ ይደመጣሉ። እነዚህና ሌሎች መሰናዶዎች በቀጣዮቹ 30 ደቂቃዎች ውስጥ ተቀንብበው ይቀርባሉ። የማስተናግዳችሁ ሀብታሙ ስዩም ነኝ። አሁን አጫጭር ዜናዎችን ኤደን ገረሙ ታሰማናለች።
ከዜናዎቹ ጋር ወደ እናንተ መተናል። ባለፈው ሳምንት ወደ ትግራይ የገባው የአንበጣ መንጋን የመከላከል ስራ ከተሰራባቸው አካባቢዎች በመተው ወደ ሌሎች አዳዲስ አካባቢዎች እየገባ ነው ተብሏል። የትግራይ ክልል የትምህርት ቢሮ የአንበጣ መንጋውን ለመከላከል የሁለተኛ ደረጃ ትምህርት ቤቶችና የኮሌጅ ተማሪዎች እና አስተማሪዎቻቸው ትምህርት አቋርጠው በአንበጣ መከላከል ስራ ላይ እንዲሰማሩ ጥሪውን አቅርቧል። ዘገባውን ያደረሰን ሙልጌታ ጽብሀ ነው። በጣና ሐይቅ ላይ የተከሰተውን የእንቦጭ አረም ለማጥፋት የምርምርና የፈጠራ ስራዎችን ይዘው የቀረቡ ምሁራንና ግለሰቦች የሚያሰራቸው አካል እንዳላገኙ ተናገሩ። ሚሊዮን ብሮች ወጥቶባቸው የተገዙ ማሽኖችም ያለ ስራ እንደቆሙ መሆናቸውንም ተናግረዋል። ይሁንና ቅሬታ በቀረበበት የክልሉ የአካባቢ የደንና የዱርና የዱር እንስሳት ጥበቃና ልማት ባለስልጣን መልስ ለመስጠት ፈቃደኛ አልሆነም። በቅርቡ የጣናን ጉዳይ እንዲከታተል የተቋቋመው የጣና ሐይቅና ሌሎች ውሃማ አካላት ጥበቃ ልማት ኤጀንሲ በበኩሉ በአጭር ጊዜ ውስጥ በተቀናጀና ቅደም ተከተላዊ በሆነ መንገድ የእንቦጭ አረምን ከጣና ሐይቅ ላይ አስወግዳለሁ እያለ ነው። ዘገባውን ያደረሰችን አስቴር ምስጋናው ናት። ቱርክ በሰሜን ሶሪያ የሚገኙ ኩርዶች ላይ ከፈጸመችው ጥቃት ጋር ተከትሎ የዩናይትድ ስቴትስ ምክር ቤት በትላንትናው ዕለት ያሳለፈውን በቱርክ ባለስልጣናት ላይ ማዕቀብ የሚጥል የሕግ ረቂቅና እንዲሁም በአንደኛው የዓለም ጦርነት ማግስት የኦቶማን ቱርኮች በአርመኖች ላይ የፈጸሙትን ግድያ ከዘር ማጽዳት እንዲፈረጅ የሚደነግግ የሕግ ረቂቅ መጽደቅ ተቃወመች። የቱርክ የውጭ ጉዳይ ሚኒስቴር የትላንቱን ሁለት የዩናይትድ ስቴትስ ምክር ቤት ውሳኔዎችን ተከትሎ በአንካራ የዩናይትድ ስቴትሱን አምባሳደር ዳቪድ ስታተርፊልድ ጠርቶ ማነጋገሩን አስታውቋል። በዩናይትድ ስቴትስ ምክር ቤት በኒውዮርኩ የዴሞክራት ፓርቲ እንደራሴ የውጭ ጉዳዮች ንዑስ ኮሚቴ ሰብሳቢ ኤሊየት ኤንግል እና የቴክሳሱ የሪፐብሊካን ፓርቲ የምክር ቤት አባል ሚካኤል ማክሆል በጋራ ያረቀቀውና 403-16 በሆነ ምርጫ ድምጽ የጸደቀው ይህ የሕግ ረቂቅ ቱርክ በኩርዶች ላይ ላደረሰችው ከፍተኛ ጉዳት መንስኤ በሆነው የሰሜን ሶሪያ ወረራዋ ውሳኔ በመሳተፉ ከፍተኛ የመንግስቱ ባለስልጣናት ላይ ማዕቀብ የሚጥል ነው። የቱርክ የውጭ ጉዳይ ሚኒስቴር በዛሬው ዕለት ይፋ ባደረገው የተቃውሞ መግለጫ የዩናይትድ ስቴትስ ምክር ቤት ያሳለፈው ውሳኔ በኔቶ አባል ሀገሮች መካከል ሊኖር ከሚገባው የአጋርነት መንፈስ ጋር የማይጣጣም ነው ብሎታል። የዩናይትድ ስቴትስ ሕግ አውጪዎች በአሸባሪዎች በንግግራቸውም ሆነ በምግባር ለሚፈጽሙት ሕጋዊ ከለላ እየሰጡ ነው ሲልም ውሳኔውን ኮንኗል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ቱርክ በሶሪያ በመታከሄደው ውጊያ ዘለቄታ ያለው ያሉት የተኩስ አቁም ተስማምታለች ሲሉ በአንካራ ላይ ተጥሎ የነበረው ማዕቀብ በፕሬዝዳንታዊ ትዕዛዛቸው ማንሳታቸው ይታወሳል። ፕሬዝዳንት ትራምፕ በፖለቲካ ተፎካካሪያቸው ላይ ለተነጣጠረ ሴራ ከዩክሬን ፕሬዝዳንት ጋር የመመሳጠር ሙከራ አድርጓል በሚል ለቀረበባቸው ወንጀላ ዙሪያ የዩናይትድ ስቴትስ ምክር ቤት በያዘው የማጣራት ሂደት ዛሬ ረቡዕ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሁለት የዩክሬን ጉዳይ አዋቂዎች ምስክርነት ይሰማል። በትላንትናው ዕለት ለምክር ቤቱ አባላት የምስክርነት ቃላቸውን የሰጡት ሌተናል ኮሎኔል አሌክዛንደር ቪንድማን እንደ አውሮፓውያን አቆጣጠር ሐምሌ 25 ቀን ከዩክሬን ፕሬዝዳንት ቭላድሚር ዘለንስኪ ጋር የተደረገውን የስልክ ጥሪ ከሰሙ ሰዎች መካከል ናቸው። የውጭ መንግስትም በአሜሪካ ዜጋ ላይ ምርመራ እንዲያደርግ መጠየቁን ተገቢ ነው ብዬ አላስብም። ለዚህም የዩናይትድ ስቴትስ መንግስት ለዩክሬን የሚሰጠው ድጋፍ ሊያመጣ የሚችለው ተጽዕኖ የሚያሳስበኝ ነበር ብለዋል። አድማጮች፣ ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ እንድታመሹ እንጋብዛችኋለን።
ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ሀብታሙ ስዩም አብሬያችሁ አመሻለሁ። አሁን ወደ ቀዳሚው ርዕሳችን እንሻገራለን። የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብቶች ጉባኤ ሰሞኑን በኢትዮጵያ የተለያዩ ክፍሎች ተፈጽመዋል የተባሉ የሰብአዊ መብት ጥሰቶች ላይ መንግስት ህጋዊ እርምጃ እንዲወስድ ጠይቀዋል። ኢሰመጉ ኃላፊነታቸውን ባልተወጡ የመንግስት ኃላፊዎችና የጸጥታ ኃይሎች ላይም ህጋዊ እርምጃ ይወሰድ ሲል ጠይቋል። ኮሚሽኑ በበኩሉ የሰሞኑ ድርጊት የህግ የበላይነት በእጅጉ የተፈታተነ ነው ብሏታል። መለስካቸውማ አጠር ያለ ዘገባ አለው።
የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መንግስት በህገ መንግስቱ ቃል ኪዳን በገባቸው ዓለም አቀፍ ድንጋጌዎችና ሌሎች ህጎች የገባቸውን ግዴታዎች እንዲፈጽምና እንዲያስፈጽም በመግለጫው አሳስበዋል። ጥቅምት 1 ቀን 2012 ዓ.ም በአፋር ክልል ማንነታቸው አይታወቅም ባላቸው ታጣቂዎች የ17 ሰዎችን ሕይወት የቀጠፉትን፣ ጥቅምት 11 ሌሊት የፖለቲካ አክቲቪስት ጃዋር መሐመድ ያስተላለፉትን መልእክት ተከትሎ በኦሮሚያ ክልል የተለያዩ ስፍራዎች በተፈጠረ ሁከት ያያሌ ሰዎች ሕይወት ማለፉን፣ ቁጥራቸው በውል የማይታወቅ ዜጎች የአካል ጉዳት እንደደረሰ፣ ግምቱ ተለይቶ ያልታወቀ ንብረት መውደሙን በመዘርዘር መንግሥት ተገቢውን ማጣራት አድርጎ ድርጊቱን ባነሳሱና የሰብአዊ መብቶችን ጥሰቶችን በፈጸሙ ግለሰቦችና አካላት እንዲሁም ይህንን የመከላከልና የመቆጣጠር በሕግ የተጣለባቸውን ኃላፊነት ሳይወጡ በቀሩ የጸጥታ ኃይሎችና የመንግሥት ኃላፊዎች ላይ ሕጋዊ እርምጃ እንዲወሰድ ጠይቀዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ በተከሰተው ሁከት በቀጥታ ወይንም በተዘዋዋሪ መንገድ በጥፋቱ ተሳታፊ የሆኑ ሰዎች ሁሉ በሕግ ተጠያቂነታቸው መረጋገጥ አለበት ይላል። የኮሚሽኑ መግለጫ አክሎ በተለይ ጥቅምት 12 ቀን 2012 ዓ.ም ጀምሮ በተቀሰቀሰው ውዝግብና ሁከት የተሞላ ነውጥ የበርካታ ሰዎች ሕይወት ከመጥፋቱ፣ የአካል ጉዳት ከመድረሱ፣ ንብረት ከመውደሙና የሰዎች መደበኛ ኑሮና ሰላማዊ ሁኔታ ከመረበሹ በተጨማሪ ሰብአዊ መብቶችን ከፍተኛ አደጋና ስጋት ላይ የጣለ እጅግ አሳሳቢ ክስተት ነው ብሎታል። የኮሚሽኑ መግለጫ በተለይ አለ ካለው የቅሬታና የጥያቄ መፍቻ ሕጋዊ መንገድ ውጪ በአመፅና በእልቂት ማስፈራሪያ ለማስፈጸም የታየው ተግባርና ያስከተለው ጉዳት የሕግ የበላይነትን፣ የአገርን ሰላምና ሥርዓትን በአደባባይ በመገዳደርና በመጣስ ከፍተኛ የሰብአዊ መብቶች ቀውስ ያስከተለ በመሆኑ በየደረጃው በቀጥታና በተዘዋዋሪ መንገድ በጥፋቱ ተሳታፊ የሆኑ ሰዎች ሁሉ በሕግ ተጠያቂነታቸው መረጋገጥ አለበት ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከጋቢና ቪኦኤ ዝግጅቶቻችን መሰማታችሁን ይቀጥላሉ። ወደ ቀጣዩ ዘገባ እናመራለን። ለምርጫ አስፈጻሚዎች ስልጠና መስጠትን ጨምሮ የሲዳማን ሕዝብ ውሳኔ ለማካሄድ የሚያስችሉ የተለያዩ ዝግጅቶችን እያደረገ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ሲዳማ በደቡብ ክልል ውስጥ ይቆይ ወይንስ ራሱን ችሎ እንደ አንድ ክልል ይደራጅ በሚል የሚንቀሳቀሱ ፓርቲዎችና ሲቪክ ማህበራትን የመመዝገብ ስራ እየተሰራ መሆኑን አመላክቷል። ሕዝበ ውሳኔና ምርጫ የተለያዩ ክንውኖች ቢሆንም ከሚጋራቸው ነገሮች ለቀጣይ ሀገር አቀፍ ምርጫ ትምህርት እንደሚወሰድ የቦርዱ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ለቪኦኤ አብራርተዋል። ዝርዝሩ በመቀጠል ይሰማል።
ቅስቀሳ ከመጥቅምት 25 ጀምሮ በሚል ነው የመርሃ ግብራችን ውስጥ ያዝነው። እሱን አስከትሎ ደግሞ ምን ብለን አንድ ማስታወቂያ አውጥተን ነበረ። በእነዚህ ጉዳዮች ላይ ሐሳብና አስተያየት ያላችሁ አካላት ኮንሰርንድነን የምትሉና በቅስቀሳ ሂደት ውስጥ መረጃ በመስጠት ሂደት ውስጥ መሳተፍ የምትፈልጉ አካላትን ብለን ማስታወቂያ አውጥተናል። ሲቪክ ማህበራት ሊሆኑ ይችላሉ፣ የፖለቲካ ፓርቲዎችም ሊሆኑ ይችላሉ።
ሄሎ ሊቀሳቀሱ ማለት ነው መረጃ መስጠት ሲባል?
መረጃ መስጠት በእኛም በኩል መንሰጠው አለ። ለምሳሌ ወጣቹ ተመዝገቡ፣ የመዝገባ ቀን ይሄ ነው የመሳሰሉት ምን ነው አለ። ለምሳሌ ደግሞ በክልልነት ለመደራጀት ያስፈልገናል የሚሉ አካላት ደግሞ ወጥተው በዚህ ቀን ምርጫ ስለሚካሄድ ወጣቹ ተመዝግባችሁ የክልልነት ታችን ላይ ደግሞ ድምጽ ተሰጣላችሁ የሚልም ይኖራል፣ በዛኛውም ሳይድ ይኖራል። ስለዚህ በእኛ በኩል ያደረግነው ምንድነው የሁለቱን አካላት በኩል ያሉ ኢንትረስቶች ካሉ እነሱ ኢንትረስቶች ምርጫ ቦርድ መጥተው እንዲመዘገቡና
ሁለቱን ፍላጎቶች የሚያንጸባርቁ ቡድኖች ማለት
ነው። አዎ ሁለቱን የሚያንጸባርቁ ቡድኖች ሊሆን ይችላል። ፖለቲካ ፓርቲዎች ሊሆናሉ፣ ሲቪክ ማህበራት ሊሆኑ ይችላሉ። ምክንያቱም በዋናው ምርጫ ጊዜ ያው እንደሚታወቀው ፖለቲካ ፓርቲዎች ናቸው። ፓርቲዎች የራሳቸውን ፕሮግራም ነው ፕሮሞት የሚያደርጉት። በዚህኛው ላይ ግን ትንሽ ለየት ይላል፣ አይነቱም ለየት ስለሚል ያልነው ምንድን ነበረ፣ በሲቪክ ማህበራት በኩል ለምሳሌ ይህን ጉዳይ ላይ ለመቀስቀስ ብቻም ላይሆን ይችላል፣ ለምሳሌ ለመወያየትም ሊሆን ይችላል። በተለይ ደግሞ የዚህ የሰላም ኮምፖነንት ያለው በአግባቡ ራሱ ሂደቱን በሁለቱም በኩል ያሉ ሀሳቦች የተለያዩ ሀሳቦችም ኖረው እሱ ሀሳብ ተገልጾ እንዴት ይሆናል የሚለውን በማስመልከት መስራት የሚፈልጉም ካሉ ብለን ማስታወቂያ አውጥተናል። በማስታወቂያ ባወጣ ነው መሰረት እኛ እናደርጋለን ብለን የምናስበው እንግዲህ በዛ ውስጥ የሚመጡትን ፓርቲዎች እናያለን፣ የሲቪክ ማህበራትን እናያለን። ከዛ በኋላ ደግሞ የሰዓት የአየር ሰዓት ድልድል ደግሞ ከሚዲያዎች ጋር እየተነጋገርን ነው።
ክልሉ ሚዲያ ብቻ ነው?
አይ አክቹዋሊ ከክልሉም ጋር ከፌዴራል ሚዲያም ጋር እየተነጋገርን ያለ ነው። ከሚዲያዎች ጋር እየተነጋገርን ያለ ነው በሁለት መልኩ ነው። አንደኛው ለቅስቀሳ የሚሆኑ እነዚህ ሲቪክ ማህበራትና ፓርቲዎች ሰዓት የሚፈልጉ ከሆነ እሱን ለሱ ጥቅም ላይ ለማዋል ለእነሱ ደግሞ የምንጠብቀውን ያህል ያን ያህል የሚከራከሩና ለቅስቀሳው ሀሳብ እናቀርባለን የሚሉ አካላት ከሌሉ ደግሞ ለመራጮች መረጃ መስጠት እንዲያገለግል ብለን እሱን ውይይት እያደረግን ነው ከሚዲያዎች ጋር በክልሉም ደረጃ እንደገና ደግሞ በፌዴራልም ደረጃ ማለት ነው። ስለዚህ ቀጥሎ የሚሆነው ስቴፕ ምንድን ነው? እኛ ጋር ጉዳይ አለን፣ ቅስቀሳ ውስጥ መሳተፍ እንፈልጋለን የሚሉ አካላትን አይተን አንደኛ እነዚህ አካላት የሚመለከታቸው አካላት ናቸው ወይስ አይደሉም የሚለውን መስፈርት እናያለን። ከዛ በማስቀጠል ደግሞ እነዚህ አካላት እንቀሰቀሳለን ያሉት ሀሳባቸውን አዘጋጅተው የሚያቀርቡበትን ጊዜ እናመቻቻለን ከሚዲያዎች ጋር በመተባበር። በእኛ በኩል ደግሞ መረጥ መሰጠት የሚገባውን የመራጮች መረጃ ደግሞ እናቀርባለን ማለት ነው። ይህንን ነው እየሰራን ያለ ነው።
25 እንግዲህ ሩቅ አይደለም። ጥቅምት 25 ጀምሮ ቅስቀሳ ይጀምራል፣ እስከ 30 ድረስ ይቀጥላል። ስንት ሰው ተመዘገበ እስከ ወይ ስንት አካላት ወይ ፓርቲዎች?
ለምሳሌ በሲቪክ ማህበራት በኩል 3 ሲቪክ ማህበራት ተመዝግበዋል።
ምን ብለን እንቀሳቀሳለን? የትኛው ሳይ
ምንም አላሉ ማስቀምጠው ነው። በዚህ መሰረት ኢንትረስት አለን ብለው ነው ያሉት። እንግዲህ የኛ ስራ የሚሆነው በዚህ ሳምንት ኢንትረስት አለን ያላችሁትን መታችሁ የምታስቀምጡ ፕላትፎርም ውስጥ ምንድነው የምታደርጉት የሚለውን ነገር እነሱን ጠርተን ማነጋገር ነው። በፓርቲዎቹ በኩል የተመዘገቡ እንዳሉ አቃለ በትክክል ቁጥራቸው ስንት እንደሆነ ነው ያላወቅኩት።
ሲዳማ ራሱን ችሎ ክልል ይሁን የሚሉ ፓርቲዎች ናቸው የተመዘገቡት ወይስ በደቡብ ክልል ስር ይቆይ የሚሉ ናቸው?
እኛ የጠየቅነው ስንጠይቅም ብለን የጠየቅነው በዚህ የቅስቀሳ ላይ ለመሳተፍ የምትፈልጉ ፓርቲዎች ብለን የጠየቅነው። ስለዚህ የሁለቱም አካላት ሊሆኑ ይችላሉ፣ መቆየትም አለበትም ሊሆን ይችላሉ፣ ወይም ደግሞ በክልልነት መደራጀት አለበት የሚሉ አካላትም ሊሆኑ ይችላሉ። እሱን የምናውቀው ለፕላትፎርሙ አዘጋጅታችሁ ነው የምንለውን ውይይት በምናደርግበት ወቅት ነው። ከዛ ውጭ ደግሞ ለሚዲያዎች ደግሞ አየር ሰዓታቸውን እያዘጋጁ ነው። በእነሱ በኩል ደግሞ ይሄንን አየር ሰዓት አዘጋጅተናል ብለው የመጀመሪያውን ረቂቅ ለእኛ አቅርበውልናል። ከዛ በኋላ እንግዲህ ከእሱ ጋር ደግሞ ከሚዲያዎች ጋርና ከእነሱ ጋር አብረን ተነጋግረን ሆነን ወደ ምደባና ወደ ውይይቱ እንሄዳለን ማለት ነው።
ከዚያ ሶዲያና የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ገዢ ፓርቲ ሆነው እንደሄድን አንድነትን ምረጡ ማለት ሲዳማ በደቡብ ክልል ስር ቢቆይ ይሻላል ራሱን ችሎ ከሚደራጅ የሚል ቅስቀሳ ሊያደርግ ይችላል የሚሉ መረጃዎች ይወጡ ነበረ። እውነት ነው? ከተመዘገቡት አንዱ ነው የክልሉ ገዢ ፓርቲ?
እውነቱ ለመናገር የተመዘገቡትን ፓርቲዎች አላየሁም፣ ግን ቢሆን አይገርመኝም። ምክንያቱም እንደ ክልሉ ገዢ ፓርቲን ብቻ ሳይሆን እንደ ክልልም ራሱ አንድ ክልል ብዙ ዞኖች ቢኖሩት ደስ ይለዋል፣ ባይቀነስበት እንዲሁም ጭራሽ ቢጨመርለት አይደለ? ሁሉም ነገር ሁል ጊዜ ትልቅና ብዙ ዞኖች ያሉት ክልል ቢሆን ደስ ይለዋል። ስለዚህ በአጠቃላይ እንደዛ ብሎ የሚቀሰቀስም ከሆነ ቆዩልኝ ብሎ የሚቀሰቀስም ከሆነ ጤናማ ነው ብዬ ነው የማስበው። ምክንያቱም እንደ አንድ አካል አንድ ክልል ከሚቀነስብኝ ቢጨመርልኝ እንዲሁም ቢሰፋልኝ ሊል ይችላል። በሌላ በኩል ደግሞ ሌላኛው እዚህ ጋር ልቆይም ሊል ይችላል። እና ዝርዝር ውስጥ መኖር አለመኖራቸውን አላውቅም፣ ግን ጤናማ ያልሆነ ነገር አይመስለኝም።
ክልሉ ውስጥ ቅስቀሳ ሲደረግ መንገዶች፣ አደባባዮች ላይ እየዞሩ በድምጽ ማጉያ መቀስቀስን፣ ፖስተር መለጠፍን ይጨምራል ቅስቀሳ ሲባል ነው? የመገናኛ ብዙሀን ቅስቀሳ ብቻ ነው የሚለው?
እኛ የመገናኛ ብዙሀን ቅስቀሳን ነው ሬጉሌት የምናደርገው ፍትሐዊና ፌር እንዲሆን ማለት ነው። ከዛ ውጭ በክልል ውስጥ የቅስቀሳ ቀን ተብሎ ቅስቀሳ ለሚያደርጉ አካላት ደግሞ በሚንቀሳቀሱበት ወቅት የሰላም ችግር እንዳይኖርባቸው ኦልሬዲ ከክልሉ ጋር ግንኙነት አለን፣ አብረን ነው የምንሰራው። ይሄኛው መርሃ ግብርም እነሱም አላቸው። በዛ ላይ ደግሞ በተጨማሪ ደግሞ የሴኩሪቲ ፕላን የኤሌክቶራል ሴኩሪቲ የደህንነት ፕላንም ብለው በራሳቸው ደግሞ አዘጋጅተው ለእኛም አጋርተውናል። ለሚደረገው ማንኛውም ከህዝብ ውሳኔ ጋር ተያይዞ የሚደረግ ማንኛውም እንቅስቃሴ ሰላማዊ እንዲሆን እንዴት እንደሚያደርጉ፣ ምን ያህል የሰው ኃይል እንደሚያስፈልግ የመሳሰሉት። ስለዚህ ዝግጅቱ አለ። የሚዲያውን በኩል ግን ያው ቀጥታ እያንዳንዱ ቀስቃሽ አካል ሚዲያ ጋር እየሄደ ስለማይወያይና ስለማይናገር በእኛ በኩል ሂደቱን ሬጉሌት እናደርጋለን እናስተባብራለን ማለት ነው። ከዛ ውጭ ያለው ግን በመሬት ላይ የሚደረገው የቅስቀሳ ጊዜ በቅስቀሳ ቀናት ውስጥ በሰላማዊ ሁኔታ እስከተካሄደ ድረስ ክልሉም ደግሞ ለዚህ የሰላም ችግር እንዳይኖርበት ዝግጁ ነው፣ ይህንን ተዘጋጅቶ ነው የሚጠብቀው ያለው ማለት ነው።
በመሰልጠን ላይ ካሉ 6400 አስፈጻሚ ሰልጣኞች መካከል 5500 የሚሆኑት ወደ ሲዳማ እንደሚላኩና ቀሪዎቹ ደግሞ በተጠባባቂነት እንደሚቀመጡ ወይዘሪት ሶሊያና ጨምረው ነግረውናል። ቀጣዩ መሰናዶ ሴቶች በጋቢና ነው። ዶክተር መሰረት አላሮ በኮተቤ ሜትሮ ፖሊቲያን ዩኒቨርሲቲ የሕዝብና የዓለም አቀፍ ግንኙነት ዳይሬክተር ናቸው። በሚያስተምሩበት ዩኒቨርሲቲም የልጃገረዶች ክበብ መስርተዋል። ሴት ተማሪዎች በእነዚህ ክበባት እንዲሳተፉ ያበረታታሉ። የቋንቋ የተግባቦት እንዲሁም ደግሞ የሥነ ጾታ ትምህርቶችም ይሰጡበታል። በዚህ ክበብ ውስጥ ኤደን ገረመኖቸው ያናገረቻት በመቀጠል ይሰማል።
ከሰባት ዓመቷ ጀምሮ በሴትነቷ ቤተሰብ የመምራትና ታናናሾቿን የመንከባከብ ኃላፊነት ተጥሎባት እንዳደገች ትናገራለች። ዩኒቨርሲቲም ገብታ በብዙ ጥረት የዶክትሬት ዲግሪዋን ለመስራት በቅታለች። ከራሷ የህይወት ትግል በመነሳት ታዲያ ሴት ተማሪዎች እንዲበረቱ በግሏ እየጠራች ታማክራለች። ይህ ፍላጎቷና አገልግሎቷ በመምህርነት በምታገለግልበት በኮተቤ ሜትሮፖሊታን ዩኒቨርሲቲ ውስጥ የስርዓተ ጾታ ክፍልን በኃላፊነት እንድትመራ አሳጫት። የዛሬ እንግዳዬ ዶክተር መሰረት አላሮ።
እንግዲህ በዩኒቨርሲቲ ያሉ ሴት ተማሪዎች የሚያጋጥሟቸው በርካታ ችግሮች አሉ። ለተማሪዎች የሚሰጠው ስልጠና ከጥናት ዘዴ አንስቶ ስለ ውሳኔ አሰጣጥ፣ ስለ ተግባቦት፣ ስለ ግጭት አፈታት አለበት። ሌላው ደግሞ ሴት ተማሪዎች በዩኒቨርሲቲ ቆይታቸው ስለሚያጋጥሟቸው ችግሮችና መፍትሄዎቻቸው ምን እንደሆኑ እንደ ተማሪም ከነበርኩበት እንዳስተማሪም ካየሁበት እና እነዚያን ችግሮች ለመወጣት ቀድሞም እንዳይመጡ ተጠንቅቀው አውቀው እንዲቆዩ ለማስቻል እንዲረዳ ስልጠናዎች አሉ። ስለ ጾታዊ ትንኮሳ ምንነት እና ጾታዊ ትንኮሳ በምን መልኩ እንደሚመጣ እንዴት እንደሚመጣ አስቀድሞ መወሰድ ስላለበት ጥንቃቄ እንዲሆን እናነሳለን። ከስነ ተዋልዶ ጤና ጋር ያለው ነገር አይደርስብኝም፣ እኔን አይመለከተኝም፣ እኔን አይጎዳኝም የሚል በእኔ ላይ ሊሆን አይችልም የሚለው አይነት አመለካከት መታረም ያለበት ነው እና በጣም መጠንቀቅ ያስፈልጋል። ተማሪዎች ዩኒቨርሲቲ ሲገቡ ህይወትን የምናይበት ነው እና ህይወት ዛሬ ናት የሚለው አይነት አመለካከት በጣም መታረም ያለበት ነው። ሴት ተማሪዎች ወደዚህ መርሃ ግብር ሲመጡ የቋንቋ ክህሎት ስልጠና አለ። አልፎ ተርፎ ደግሞ ልምዳቸውን የሚያጋሩ ትልቅ ቦታ የደረሱ ሴቶችን በተለያዩ ዘርፎች ስኬታማ ሆነዋል የተባሉትን እነሱን ጋብዞ በዛ መድረክ ላይ ሴቶች ተማሪዎች ከእነሱ ጋር እንዲገናኙ፣ ጥያቄ እንዲጠይቃቸው፣ የእነሱን ሀሳብ እንዲሰጡ ይዘጋጃል። በዛ መድረክ ላይ የኢኮኖሚ ውስንነት ላላቸው ሴት ልጆች ድጋፍ የሚያደርጉ ድርጅቶች በኩል ገንዘብ ከተገኘ ያም የንጽህና መጠበቂያ የኪሶች እንዲሸፍኑ ጥቂት ገንዘብም ይሰጣቸዋል።
ወጣት ሴት ተማሪዎች በልጃገረዶች ክበብ ወይም የስርዓተ ጾታ ቢሮ እንዲሳተፉ ጥሪ ሲደረግላቸው በበጎ ፈቃደኝነት አለመምጣታቸው ትልቁ ችግር መሆኑን ዶክተር መሰረት ትናገራለች።
ሴት ተማሪዎችን ወደዚህ ስፍራ ለመምጣት በጣም አስቸጋሪ ነው። ማስታወቂያዎች ይለጠፋሉ። ብዙ ጊዜ ሴት ተማሪዎች ደስተኛ አይሆንም እና ያየሁት ነገር ምንድን ነው? ችግር የደረሰ ነው፣ ውጤት የተበላሸ ነው፣ ያልተፈለገ እርግዝና የተከሰተ ነው፣ አቻ ግፊቶች አይለው የሆነ ሱስ ውስጥ ተገብቶ ብቻ መመለስ ወደማችበት ማጥ ውስጥ ሲገባ ግዴታ ሴቶች ጉዳይ ቢሮ ወዴት ነው ያለው? ልጃገረዶችን የሚያስተባብሩ ሰዎችን ለማን ናቸው ብሎ የመከራ ዕለት የመፈለግ ነገር ይታያል እና ይሄ መስተካከል አለበት ብዬ ነው የማስበው።
ይህንን የወጣት ሴቶች ተሳትፎ ለመጨመር እና ሴት ተማሪዎች በእውቀት ላይ የተመሰረተ ውሳኔን እንዲወስኑ ለማገዝ ዶክተር መሰረት ከስራ ሰዓት ውጭም ወጣቶችን የምትደርስበት መንገድ ዘይዳለች።
በእርግጥ ሴቶች ላይ የምንሰራ የስራ ተጾታ ቢሮ ውስጥ የምንሰራ ሰዎች እንዲሁም አቀራረባችን መቀየር አለብን። እኔም ተማሪዎችን በደብዳቤ በማስታወቂያ ላገኛቸው ስላልቻልኩ በየማደሪያ ክፍላቸው ህጅ ከምሽቱ 4:00-5:00 ድረስ የሰበሰብኩኝ በየደግማቸው በየመኝታ ቦታቸው ተገኝቼ ከነሱ ጋር ረዥም ሰዓት ተራ በተራ እያደረግኩኝ ውይይት አደርግ ነበረ። በርካታ ጥያቄዎችን ይጠይቃሉ እና ያው አካሄዳችን መንገዱንም ለወጥ ማድረግ ያስፈልጋል። ሴት ተማሪዎች ደግሞ ይህንን ፕሮግራም የሚያዳምጡ የሚዘጋጁ ፕሮግራሞችን ቸለል ባይሏቸው ያሉ እንቅስቃሴዎችን ጠቃሚ እንደሆኑ እንዲያውቁ ብዬ ነው የማስበው።
ዶክተር መሰረት ወጣት ሴት ተማሪዎችን ከማብቃት በተለየም በተለያዩ ዩኒቨርሲቲዎችና ከፍተኛ የትምህርት ማዕከላት በመገኘት ለስርዓተ ጾታ ክፍል ኃላፊዎችና ለመምህራኖችም ስልጠና ትሰጣለች።
ሌላው ደግሞ ስለ ጾታው ምላሽ ሰጪ ያስተምሩ ነው። ይህ ብዙ ጊዜ ለመምህራን የሚሰጥ ነው። መምህራን ክፍል ውስጥ ሲያስተምሩ የሴት ተማሪዎች አሉ፣ ወንድ ተማሪዎች አሉ። ለምሳሌ ቤተ ሙከራ ላይ አንድ ሰው ተርቶ ማሳየት ቢኖርበት ሴቶችንም ወንዶችንም እንዲያሳዩ የማድረግ ነገር ሴንታይዝድ እንዲሆኑ ወይም ደግሞ እንዲያስቡበት መምህራን። ይልቁንም አንድ ጥግ ላይ ብቻ መቆም ደግሞ ሌላ መልእክት ሊኖረው ይችላል። ምናልባት ሴት ተማሪዎች ከሆኑ ወንድ መምህራን አንድ ቦታ ብቻ ከቆሙ ሌላ አይነት መልእክት ልክ ስለሚችል ያው ክፍል ውስጥ ያሉ እንቅስቃሴዎች ላይ ክፍል ውስጥ ያለ ቋንቋ አጠቃቀም፣ የሚቀርቡ ምሳሌዎች፣ ስዕሎች ወዘተ በርካታ ነገሮችን የያዘ ነው። ለጾታ ምላሽ ሰጪ አስተምሮ ላይ ያተኮረ ስልጠና መስጠት፣ እንደገና ደግሞ ተግባቦት ላይ እንደዚሁ የተለያዩ የመንግስት መስሪያ ቤቶች ድረስ ሄዶ የማሰልጠን ሴት ሰራተኞችን የማሰልጠን ያሉ ዓለም አቀፍ ድንጋጌዎች፣ ሀገር አቀፍ ድንጋጌዎች አስፈላጊነቱ ምንድን ነው፣ ጠቀሜታው ምንድን ነው በሚል ጉዳይ ሱሪያል ይህን ነው የሚመስለው ማሰለጥነው።
ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደንን ለዘገባው እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ ነው በመተላለፍ ላይ የሚገኘው። ባለፈው ሳምንት ወደ ትግራይ የገባው የአንበጣ መንጋን የመከላከል ስራ ከተሰራላቸው አካባቢዎች በመተው ወደ ሌሎች አዳዲስ አካባቢዎች እየገባ ነው ተብሏል። የክልሉ ትምህርት ቢሮ የአንበጣ መንጋውን ለመከላከል የሁለተኛ ደረጃ ትምህርት ቤት ተማሪዎችና የኮሌጅ ተማሪዎች ከአስተማሪዎች ጋር በመተባበር ትምህርት አቋርጠው እንዲሰማሩ ጥሪ አቅርበዋል። ሙልጌታ አጽባህ ዝርዝሩን ይነግረናል።
ወደ ትግራይ ክልል ከገባ አንድ ሳምንት የሆነው የበረሃ አንበጣ መንጋ ወደ ተለያዩ የክልሉ ወረዳዎች መስፋፋት መቀጠሉ ተገልጿል። በክልሉ የግብርናና ገጠር ልማት ቢሮ የሕዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩጽ እስካሁን የአንበጣ መንጋው 9 ወረዳዎች ማካለሉን ተናግሯል።
ክልል ኦሮሚያና በአማራ አካባቢም ትልቅ ስዋርም ስለሚታይ አፋር አካባቢም ስላለ መከሰቱ ግራንት ሊሆን ስለማይችል ህብረተሰቡ በጥንቃቄ ማሳውን በትኩረት እንዲመለከት እመክራለን። እስካሁን ድረስ በጣም ከፍተኛ ደረጃ የሚገልጽ ነው። የትግራይ ህዝብ ትብብሩን ያሳየበት አንድ ዶክተር የገለጸበት ሁኔታ ነው ያለው። በአሁኑ ሰዓት
የበረሃ አንበጣ ተብሎ የሚታወቅ መንጋ ቀድሞ ከታየባቸው በተጨማሪ አዳዲስ አካባቢዎችን እየወረሩ ይገኛሉ ብሏል። በዛሬው ዕለት አንበጣው ጋንታ አፈሹም ወረዳን እንደወረረ አቶ ሚካኤል ተናግሯል። አንበጣው አንድ አካባቢን ትቶ ወደ ሌላው መውረሩ ለመከላከል ችግር ይፈጥር እንደሆነ አቶ ሚካኤልን ጠይቄያቸዋለሁ።
ትልቅ መንጋ ነው የሚታየው ያለው እና በተለያየ አካባቢም ሲገባ ስለቆየ ያንን መንጋ ህብረተሰብ ያን አንበጣ መንጋ ባደረበት አካባቢ የኬሚካል ውጤት እየተካሄደበት ነው የሚገኘው። ስለዚህ የኬሚካል ውጤት ተካሄደበት ግን ወዲያ ላይሞትም ስለሚችል ሁለት ቀን አንድ ቀን ሊቆይ ስለሚችል እየተዳከመ ስለሚሞት በየአካባቢው የሚታይበት ወይ ደግሞ የሚከሰትበት ሁኔታ አለ። ሌላው ደግሞ ከዛ ከኬሚካል ያመለጠው ደግሞ ሌላ ቦታም የሚከሰትበት ባህሪያው ስለሆነ የኛውን ለመከላከል ብዙ ችግር ነው የሆነው። ነገር ግን አሁን በህብረተሰቡ ትልቅ ትብብር አሁን የመዳከም ስራ የተሰራ ነው።
የትግራይ ክልል ትምህርት ቢሮ የሁለተኛ ደረጃ ተማሪዎችና በክልሉ መንግስት በሚተዳደሩ ኮሌጆች የሚገኙ ተማሪዎችና አስተማሪዎች ትምህርት አቋርጠው የአንበጣ መንጋውን ለመከላከል ከዛሬ ዕለት ጀምሮ ለሶስት ቀናት በሁሉም የትግራይ አካባቢዎች እንዲሰማሩ መደረጉ አሳውቀዋል። የቢሮ ምክትል ኃላፊ አቶ ባህታ ወልደ ሚካኤል በዛሬ ዕለት በሰጡት መግለጫ ተማሪዎችና አስተማሪዎች አንበጣውን የመከላከል ስራ ከተጠናቀቀ በኋላ የትምህርት ጊዜውን ለማካካስ ቅዳሜና እሁድ መማር ማስተማር እንዲቀ ቀጥል ተወስኗል ብለዋል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለ።
ጋቢና ቪኦኤ መደመጡን ይቀጥላል። አሁን ወደ ካምቦዲያ እናቀናለን። ካምቦዲያ አሰቃቂ የዘር ፍጅትን ካስተናገዱ ሀገራት መካከል አንዷ ናት። በዚያ ክፉ ዘመን በብዛት ሕይወታቸውን ካጡት መካከል ሙዚቀኞችን የመሰሉ የኪነ ጥበብ ሰዎች ይገኙበታል። አንድ አሜሪካዊ ሙዚቃ አሳታሚ የተረፉትን ሙዚቃዎች ለማስቀረት እየጣረ ነው። የቼትራ ቻትን ዘገባ ወደ አማርኛ መልሰነዋል።
ካማራ ሮንግ ካም ያዘነች ሀገር የተሰኘው ሙዚቃ ካሜር ሩጅ የተሰኘው የካምቦዲያ የቀደመ የኮሚኒስት መንግሥት የፈጸማቸውን ሰቆቃዎች ይተርካል። የቤተሰብ አባላት መነጠላቸውን፣ ስቃይና ግድያዎች መፈጸማቸውን ያወሳል። አይነ ስውሩ ኮንግናይ የዘፈኑ አቀንቃኝ ናቸው። የካምቦዲያው ሬይ ቻርልስ ይሏቸዋል አንዳንዶቹ በአድናቆት፣ ከአሜሪካው የሙዚቃ ወደረኛቸው ጋር ሲያመሳስሏቸው። በሕይወት ከተረፉት የካምቦዲያ የሀገረሰብ ሙዚቀኞች አንዱ ናቸው። ትናንትን ያስታውሳሉ። እየተረሱ ያሉ ስለ ዘር ማጥፋት የተሰሩ ሙዚቃዊ ትርካዎችን ቀርጾ ለማስቀረት ከአሜሪካዊው የግራሚ ሽልማት አሸናፊ አቀናባሪ ኢያን ብሬናን ግብዣ ቀርቦላቸዋል።
The project was very special because Kong Nai was officially in retirement, but he agreed.
Kong Nai ጥሮታ ላይ ስለነበሩ ይህ መርሃ ግብር እጅግ ልዩ ነው። እሳቸው አሁን ስራዎችን ለማስቀረጽ ተስማምተዋል። ሰዎች በተለይ በዘር ማጥፋት ውስጥ የገጠማቸውን ለማስተማመም ሆነ ለማንጸባረቅ የተጠቀሟቸውን ሙዚቃዎች እንዲጽፉ ወይንም እንዲያዜሙ ጠይቀናቸዋል ነው ያለው ኢያን።
On their experiences with the genocide.
Khoen tae promo chiem chiet srong.
የ53 አመቱ የሙዚቃ አቀናባሪና አምራች ኢያን ብሬናን በጦርነትና የዘር ፍጅት ላይ የሚያተኩሩ ሙዚቃዎችን ያትማል። በድምጽ መሽበብ ስለተሰኘ መጻፋቸውና ከካማሩጅ የተረፉት ካለቀስክ ይገድሉሃል ስለተሰኘው የሙዚቃ መድብል ከሰሞኑ በዋሽንግተን ዲሲ አብራርቶ ነበር። የሙዚቃው መድብል 14 የብሉዝ በካምር ቋንቋ የተሰሩ የሀገረሰብ ሙዚቃዎች ከብሔራዊ የሙዚቃ ሀብቶች አጃቢነት ጋር አካተዋል። ሙዚቃዎቹ በእጅጉ ግላዊ ናቸው።
There's a song that was written that's very
Kong Lai ስለተፈጠረው ነገር በግልጽ የጻፉት አንድ ሙዚቃ አለ። የናፋቸው መሞት የሳቸው ያካል ጉዳትና የመሳሰሉትን ይዘረዘሩበት። በሚያስገርም ሁኔታ በዚያ ዘመን ከነበሩ ሙዚቀኞች ሰዓሊያንና የክዋኔ ጥበብ ባለሙያዎች መካከል 90% በ1970ዎቹ በካመር ሩዥ አገዛዝ ከተጨፈጨፉት 1.7 ሚሊዮን ሰዎች ጋር አብረው አልቀዋል። በዚህ ምክንያት ሀገሪቱ የባህል ጥፋት ስጋት ተደቅኖባታል። ኢያን ብሬናን በእስያ፣ አፍሪካና ምስራቅ አውሮፓ እየዞረ ሙዚቃዎችን ቀርጿል። በድምጽ መሸበብ የተሰኘው መጽሐፉ የሙዚቃ ተሰጥኦ በዓለም ላይ መትረፍረፉንና በራዲዮ ተሰምተው የማያውቁ ሙዚቃዎችን መፈለግ ዋጋው የላቀ መሆኑን ይሟገታል። ኪዩትራንን የመሰሉ ሙዚቀኞችን ስራዎች ማዳመጥ ሙዚቀኛው የሚጠቀማቸውን ቃላትን ምንነት ባይረዱም ቋንቋው ባይገባም ሙዚቃው ግን አድማጭን መቀየር ይቻላል ብሎ ያምናል። ለማዳመጥ ብቻ ፍላጎት ይኑሮት ሲልም ይመክራል። አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን። የዛሬው የጋቢና ቪኦኤ መሰናዶ በዚህ ተጠናቋል። በዝግጅቶቻችሁ ላይ የሚኖራችሁ አስተያየትን በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። የኢሜል አድራሻም አለን ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ካም የተሰኘ። አብራችሁ የነበርኩት ሀብታሙ ስዩም ነኝ። የዛሬ የምህንድስና ባለሙያ ሞክቢል ያቤሮ ነው። ደህና እደሩ። ነገ እንገናኝ።
kun radio sagale americati